ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። ሁለት ግጥሞችን በተከታታይ አሰምተን ባለፈው አርብ አስተላልፈነው የነበረውን የደብዳቤዎች አምድ ፕሮግራም በድጋሚ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከቶ ወዴት ናችሁ? መጀመሪያ አንኳኩተው እውነትን ገደሏት፣ ከዚያም በውድቅቱ ፍትህን ቀጠሏት። ሐቅ ምርኩዙን ነጥቀው ውሸት ቢያስታጥቁት፣ ታሪክን ዘልዝለው አፈር ደቼ ያበሉት። ለካስ በነሱ ቤት አንዳች አልተረፈም ለወሬ ነጋሪ፣ በርኩስ ተግባራቸው ከሳሽም መስካሪ። ፍርድ ቤት ቢገተር ከአጥቢያ ከፍተኛ፣ ከቶ ምን ይረባል ሕግን አስከባሪ በአገር የለም ዳኛ። በትላንቱ ድረት ኡዚ ባጠነቸው፣ ጳውሎስን የሚያስንቅ መስቀል አገንድረው፣ ሰው በበለተ እጅ መቋሚያ ገትረው፣ ከጠዋት እስከ ረፋድ ስማአኒ ይላሉ፣ ደግሞም በደረቅ ሌት ብራና ወጥረው አምናን የሚደልዝ መጽሐፍ ይጽፋሉ። አረር የቀደደው ቦምቤ ቦተረፈው፣ ዘይት የጠበሰው ግርፍ የተለተለው፣ ኖራም የለሰነው ለአገር ሟች ሰለባ አፈር ከቀየጠው፣ ድፍን 50 አመቱ ወይም 40 አመቱ ቀረበ እንኳን ቢባል 10 ወይ 5ቱ፣ በርግጥ ምን ይመጣል ከወያኔ ወዲህ ሞት አዲስ ሬሳ እንደሆነ የፊቱን ያስረሳል። አንባቢውም እንደሁ አፈር ባይገባ እንጂ ሳለ በቁም ሞቷል። እና ያ መላኩ እነ ሻምበል ፍቅሬ እና አይተ ፍስሐ ጭራቁ ኮሎኔል እና አስፋው ለገሰ እነትዬ ሕይወት ባንጃ ደም ያስጠጡ፣ በመጽሐፍ ስያሜ ወንጀል እየሸጡ ይጦረቱ ይዘዋል በሽያጭ ችብቻቦው ለሙት ህልውና ተስካር እያወጡ። በዚያ ያያዛቸው የሚቀር አይመስልም ገነት መግባታቸው። አገርና ጊዜን እናንተ ያልሞታችሁ ጥንት የነበራችሁ ከቶ ወዴት ናችሁ?
አላጨበጭብም። በአንምት ከለንደን የፈጣም ታጠቅ የላላብህ ወጥር ህዝብ እስከሚያዘበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃልጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም በየለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ከቦር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጭበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ ፈጣን ታጠቅ የላላብህ ወጥር ህዝብ በስከሚያዘበት የስልጣኑን መንበር ስንት ያገር ዜጋ እንደወጣ ቀርቶ የስንቱም እስክን ቤት የደምን ባንብቶ ስንት ሺ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አጨበጨበም አቋም አስቀይሮ አዎ ደግሞ አለው አሁንም እላለሁ በነበረ አቋሜ ዛሬ መጸናለሁ ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም
የደስ ካብንቸው ናቲ ዘመድ ወዳጅ ዋዶቼና በኳቲ ይለቤ በዛበ ወዳጅ ያገር ትዝታ አይረሳም እንግዴ ባዘን በድህታ ራባዴ ትምህርት ቤት ጥሩ መምህር የውቀት ባለቤት ማበበኛው መልካም ጎረቤት ያስጨንቃል በትዝታታ በናፍቆትሜ በናፍቆትሜ የሀገር ትዝታ የናት ያባት ፍቅር የህብረ ሰብ ልማድ ያገር ባህል ክብር የህት የወንድሞች የወዳጅ ዘመዱ አይጣነው ናፍቆቱ ርቀው ሲሄዱ
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምንጀምረው እመቤት እጅጉ ከባልቲሞር ሜሪላንድ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ አድማጮችና የፕሮግራሙ አዘጋጆች። እናንተ ባትኖሩማ የባዕድ ሬዲዮኖች ተንጫጭተው ይጫወቱበት ነበር። በርቱ ባይ ነኝ። የህዝብ ድምፅ ናችሁ፣ ያልገባቸው መልእክታችሁን በጊዜው ይረዳሉ። ድሮም የምናውቀው ነው። ወያኔን በተመለከተ የምታስተላልፉት ማስጠንቀቂያና ማሳሰቢያ ሊደመጥ የሚገባው ነው። በኢትዮጵያችን ሆነ በአፍሪካ ወሳኙ ኃይል ነው። ልፈፋና ዲስኩር አይደለም። ወያኔ አሁንም ስልጣን በእጁ ነው። በእርግጥ ወያኔ ተዳክሟል፣ ተከፋፍሏል። ትክክለኛው ግምገማ ቆስሏል፣ ግን አሁንም ይንቀሳቀሳል፣ ሊያጠቃም ይችላል የሚለው ነው። ወያኔ ከወሰነ ጠቅላይ ሚኒስትሩን ሆነ ሌሎችን ሊገድል ችሎታ አለው። አሜሪካ ቢያስፈራራውም ካለሱ እንደማይሆንለት ወያኔ ያውቀዋል። የኢራኑ ሻህ ሙባረክ ሌላም ብሎ አስታዋሽ አያስፈልገውም። አብይ ወያኔን ሊቋቋም የሚችለው የህዝብን የአደባባይ ሃይ ሃይታ በማግኘት ሳይሆን በተደራጀና በተጠናከረ ድርጅታዊ ይዘት በሚያሳይ መንገድ ከህዝብ ጋር ሲዋሃድ ነው። አሁን በያዘው እዩኝ አድንቁኝ መንገድ ሳይሆን ለዴሞክራሲያዊ ሽግግር ተጨባጭ እርምጃዎችን ለመውሰድ በመነሳት ይህን መሰል ተፈላጊውን ሽግግር ረግጦ እኔን አንግሱኝ ብሎ ከተነሳ ግን ሳይጀመር ያልቃል። የዘንድሮ ፍቅር ይሆንና ነገሩ ሁሉ ይንኮታኮታል። ይህ ሊደመጥ የሚገባው ሀቅ ነው ሲሉ እመቤት እጅጉ ከባልቲሞር ሜሪላንድ ግዛት አሜሪካ ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ አዘጋጆች በቅድሚያ የከበረ ሰላምታ እናቀርብላችኋለሁ። የ27 ዓመታት የወያኔ የግፍ አገዛዝ እስከ ወዲያኛው ከመድረገጽ ይጠፋ ዘንድ የኢትዮጵያ ሕዝብ መራር ትግሉን አካሂዷል። ለሀገሩ ክብርና አንድነት እንዲሁም ለዜጎቿ ነጻነት መረጋገጥ የተከፈለው የህይወት ዋጋ በቀላሉ የሚገመት አይደለም። የተደረሰበት የሀገሪቱ ተጨባጭ ሁኔታም የሚጠቁመንና የሚያሳየን ሁኔታዎችም ዘርፈ ብዙ የመሆናቸው ጉዳይ ሁለት ዋና ዋና ነገሮችን ይጠቁመናል። የመጀመሪያው የወያኔና የምዕራብ ሀገራት ድብቅ ሴራ፣ የወያኔ አገዛዝ ኢትዮጵያንና ኢትዮጵያዊነትን እየሰበከና እያሰበከ የግፍ አገዛዙ ሊቀጥልና ሊጠገን የሚያስችሉ መውተርተሮች በጋሃድ ይስተዋላሉ። የህዝብ ትግል የሚቀማባቸው ዘዴዎች ሁሉ እየተገመዱና እየተጎነጎኑ መሆናቸውን ለመረዳት ነብይ መሆንን የግድ የሚለው አይደሉም። ወያኔ በቁጥጥሩ ስር ያደረጋቸውን መንግስታዊ መዋቅሮችንና ካድሬዎችን ሁሉ እየተጠቀመ መሆኑን መረዳት ይቻላል። የናባይ ጻሃየን እንዳባይው ሸመቅበዝበዝና መራውጥን መመልከት ይጠቅማል። በተለያዩ የሀገሪቱ አካባቢዎች መቋጫ ያጣው የህዝብ ለህዝብ ግጭቶችን ጀርባ የውያኔዎች መኖርም የሚያሳየው ይህንኑ የውያኔዎችን እረፍት የለሽ ሴራን ነው። የሀገሪቱ ተጨባጭ እውነት የሆነው ሌላው ገጽታ ኢትዮጵያ እንደ ሀገር እንድትቀጥል ፍቅርና ወንድማማችነት መሰረታዊ ጥያቄ የሆነ የመምጣቱ ጉዳይ ነው። መራር የህዝብ ትግልን ለማቀዝቀዝ ወይም ለመቀልበስ እንዳይቻል የትግሉ መቀጠል አማራጭ የሌለው የኢትዮጵያና የህዝቧ እጣ ፈንታ መሆኑን የሚያመለክቱ ሁኔታዎች እየታዩ ነው። አዎ የኢትዮጵያ ህዝብ እየተገደለም እየታሰረም ለሀገሩ ሉዓላዊነት ለወገኑ ነጻነት እስከ ወዲያኛው ትግሉን መቀጠል አለበት ለሀገራቸው በጎ በጎውን የሚመኙ ዜጎች ሁሉ እምነት ነው። የወያኔ እብሪትና መርዘኛ ተግባሩን ማቆም ካልቻሉ መዘዙም ሆነ መከራው ፊቱን የሚያዞረው ወደ እነሱ መሆኑን መረዳት ተስኗቸዋል። የህዝብ ትግል ቆርጦ የተነሳለት ከዚህ ተመለስ የማይባል ኃይል መሆኑን ወያኔዎች መረዳት ተስኗቸዋል። የወያኔን ዘረኝነት ጠባብ አመለካከት ማምከን ይቻል ዘንድ የሀገር ወዳድ ምሁራን ሚና በእጅጉ ተፈላጊና ወሳኝ መሆኑን ለአፍታ እንኳን መዘንጋት የለበትም። በተለይ የትግራይ ምሁራን ዝምታ ከእንግዲህ መሰበር አለበት። ኢትዮጵያ በወያኔ እኩይ ተግባር እየፈረሰች፣ በወያኔ ዘራፊዎች እየተመዘበረች፣ በወያኔዎች ሴራ ኢትዮጵያውያን ሰላማቸውን እየተነጠቁ ዝምታ መምረጥ በሞራልም በህግም በታሪክም አስወቃሽ ብቻ ሳይሆን አስጠያቂም ነው። በተለያዩ የሀገሪቱ አካባቢዎች እየተስተዋሉ ያሉ መዘዘኛ የወያኔ የእብሪት ተግባራት ውጤታቸው በወያኔና ጀሌዎቻቸው ላይ መነሳት የጀመረለት ማጣፊያ ሊያጥርባቸው እንደሚችል እንኳን መረዳት ተስኗቸዋል። በወልቃይት የተቀበረ የወያኔ የቂም ቁርሾ ወደ እርሱም መፈንዳቱ የማይቀር እውነት ነው። በምስራቅ ሐረርጌ በኦሮሞና ሶማሌ ህዝቦች መካከል የተጫረው እሳት ውጤቱ በሶማሌ ክልል ብቻ ተወስኖ የሚቀር አለመሆኑን አለመረዳት ትልቅ ስህተት ነው። በአሶሳ የተለኮሰው የጥፋት እሳት ነገ ወይም ከነገ ወዲያ ትግስት ያለቀለት ወደ አዲስ አበባስ ብቅ አይልም ተብሎ ከታሰበም ትልቁ የወያኔ ስህተት ይሆናል። የሰው ልጅ የወደፊቱን ችግር ዛሬ ላይ ሆኖ ገምግሞ ከነገ ላይ ሊከሰት እንደሚችል መገምገምና መፍትሄውን ከዛሬ ላይ ማሰቡ ብልህነት እንጂ ድንቁርና ወይም ፍርሃት ነው አያስብልም። ብልሃት እንጂ የወያኔ ጠባብ አመለካከት ኢትዮጵያን አፍርሷል። ህዝቦቿን በቋንቋና በሃይማኖት እየከፋፈለ እርስ በርስ አፋጅቷል። ፍቅርን በጥላቻ ቀይሯል። ወያኔ ህዝቦቿን እርስ በርስ በርሳቸው እያናከሰና እያፋጀ ሀብቷን ዘርፏል፣ መዝብሯል። ወያኔ ይህንን እኩይ ተግባሩን በልመና ወይም በምልጃ የሚያቆም ወይም ከጥፋቱ የሚታቀብ ሊሆን እንደማይችል ታሪኮች ያረጋግጣሉ። ወያኔ ከጥንስሱ ጀምሮ በጥፋት ላይ ጥፋት፣ በበደል ላይ በደል እየፈጸመ የመጣ ዘረኛ ቡድን ነው። የወያኔን የጥፋት ተልእኮዎች ሁሉ ማክሸፍና መክታት የሚቻለው በህዝብ ትግል ብቻ መሆኑን ባለፉት ዓመታት ተመልክተናል። ስለዚህ ወያኔን እስከ ወዲያኛው ለማስወገድ ትግላችንን እንቀጥል። ህብረትና አንድነታችንን እናጠናክር። ዓለሙ ሹሜ ነኝ ከሰንዳፋ።
ይድረስ ለፍኖተ ዴሞክራሲ አዘጋጆች። ፕሮግራማችን ሰዳምት አብይ አህመድን እንደማትደግፉት ለመደመርም ዝግጁ እንዳልሆናችሁ መረዳት ይያለው። በርግጥም የናንተን እስረኞች አልፈታም፣ ስማችሁንም ሊጠራ አቅቶታል። ግን ጊዜ ስጡትና ደግፉት ባይነኝ። የኢሃፓ ድጋፍ አይፈልግም ቢባል እንኳ ተቃውሞ ለሂደቱ የሚጠቅም እንዳልሆነ ግልጽ ነው። ጠቅላይ ሚኒስትር አብይ ከሁላችሁም ተቃዋሚዎች ጋር መሰረት ያለው ድርድር እንዲያደርግ ጠያቂ ነኝ። እናንተም ለጥሪው አውንታዊ ምላሽ እንደምትሰጡ ተስፋ አለኝ። የለህም የለህም መባባሉ አመችነቱ ለወያኔ ነው። አስቡበት ጎበዝ ሲሉ ቆንጂት ተመስገን ከኮሎምበስ ኦሃዮ አሜሪካ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ይያልኩ የከበረ ሰላምታዬን በቅድሚያ አቀርባለሁ። ከሰሞኑ በአገራችን በተፈጠረው ሁኔታ ሳቢያ በርካታ ነገሮችን መስማት የተለመደ ሆኗል። መደመር፣ መፋቀር፣ አንድነት ወዘተ በአንደኛው ረድፍ በስፋት ሲደመጥ ይሰማል። በሌላ በኩል ደግሞ በአገራችን ምሁርና የሰው ልጅ ሞት ረከሱ እየተባለ ሲነገርም ይደመጣል። ሞትና ምሁር በአገራችን ረከሰ የሚለው ቃል ሳበኝና ይህችን ደብዳቤ ሞነጫጨርኩላችሁ። ህብረተሰቡ ከእንደዚህ አይነት ድምዳሜ ሊደርስ የቻለው በተጨባጭ ከሚሰማው፣ በአይኑ ከሚመለከተው፣ ከሚያነባቸው ተጨባጭ እውነቶች በመነሳት እንደሆነ ለመገመት አይከብድም። በኢትዮጵያ ሀገራችን ከድህነታችን ጋር ተያያዥና ተዛማች በሆኑ ምክንያቶች የሞት መጠናችን ከፍተኛ በመሆኑ ህብረተሰቡ ይህንን ሊለው እንደማይችልም ግልጽ ነው። በዘረኞች፣ በግፈኞች፣ በጨካኞችና ፋሽስቶች እየተወሰደ ባለ ዘግናኝ ግድያና ጭፍጨፋ ሳቢያ የህዝቦቿ የሞት መጠን ከዓመት ዓመት እየጨመረ የመጣውን የሞት መጠን ለመግለጽ ነው። ባለፉት 50 ዓመታት ውስጥ ሰውን ያህል ክቡር ፍጡር መገደልና ህይወቱን ማጥፋት እንደነውር ወይም ህግን እንደመጣስ በመሆኑ ነውረኛ ተግባር ተብሎ በህግ መጠየቅ ጠፍቷል፣ ቀርቷል። ሰውን ገድሎ በአደባባይ ሰው መስሎ መታየት ተለምዷል። ከቀድሞ ፋሽስታዊ ዘመን ጀምሮ በገዳይነታቸውና ጨፍጫፊነታቸው ታዋቂ የነበሩ ዛሬም ተገዳዮችንና ተጨፍጫፊዎችን እየወነጀሉና እየወቀሱ ዝም እንኳን በእጃችን አልጠፋም እያሉ ይዛበታሉ። የወያኔ ጨራቅ ዘረኞችም ወንጀሎቻቸውን ሁሉ እየደበቁ ሰው መሳይ በሸንጎነታቸውን ቀጥለውበታል። የፋሽስታዊው ደርግም ሆነ የዘመኑ ወያኔዎች የየዘመናቸውን ትውልድ ጨፍጭፈው ዛሬ ደረታቸውን ነፍተው በአደባባይና በየጎዳናው በነጻነት መንጎራደድ ከቻሉ ሞት ረክሷል ቢባል ምን ያስደንቃል? ውሸት ማለትስ ይቻላልን? መልሱ በፍጹም የሚል ይሆናል። መማር እንደ ህዝባዊ ምሁር ይታይና ይከበር በነበረበት ዘመን የተማረ ይግደለኝ ይባል እንደነበር ይታወሰኛል። መማር ለሀገር ክብር መቆም፣ መማር ለእውነት፣ መማር ለህዝብ መወገን፣ መማር ለህዝብ ታማኝ አገልጋይ ሆኖ መታየት በአገራችን ገኖ በወጣበት ዘመን ይነገር የነበረ የምሁራን ባህሪ መግለጫ እውነተኛ አባባል ነበር። ይህንን የባህሪ ለውጥ በዘመኑ ምሁራን ላይ መመልከት ወይም ማየት ባልቻሉ ኢትዮጵያውያን ወገኖች ምሁር ረከሰ ብለው ቢናገሩ ሐሰት ብሎ ክርክር ሊገጥማቸው የሚችል ይኖራል ተብሎ አይገመትም። መማር በያዝነው ዘመን ጭራውን እያወዛወዘ ጌታውን ከሚማጸነው ውሻ አይነትና ተግባር ጋር ያያይዙታል። የዘመኑ ምሁራን የገዢዎች ፍላጎትና ጥቅም እንዲሁም የስልጣን ጥማታቸውን ለማርካት ሲሉ ስልጣን ለያዘው ሁሉ ማጎንበስ፣ መዋሸት፣ በጥቅም መገዛት፣ እውነትን መካድ፣ እምነት የለሽ መሆን ወዘተ ህብረተሰባችን በተደጋጋሚ በመመልከቱ ነው ምሁር በአገራችን ረከሰ ከሚል ድምዳሜ የደረሰው። በተከታታይ በአገራችን ለታዩ ስርዓቶችና ገዢዎቻቸው ሁሉ እንደ በቀቀን የገዢዎችን አንደበት እየቀዱ የሚደግሙ ተማርንባዮች ረከሳችሁ ቢባሉ ልክ ነው ያስብላል እንጂ ውሸት ብሎ መከራከር የሚቻልበት ሁኔታ እንደሌለ በግልጽ ይታያል። የሀገራችንን የ50 ዓመታት ታሪክ ወደ ኋላ መለስ ወይም ቆም ብለን ስንመለከተውና ስንገመግመው የምሁራን አድርባይነትና ሆዳደርነት ብዙ ጎድቶናል። ለዛሬው አሰቃቂ የግፍ አገዛዝ ዳርጎናል። ተሳስታችኋል የሚል ወገን ሊኖር እንደማይችል በድፍረት መናገር ይቻላል። ፋሽስታዊው ደርግን ህዝባዊ የሆኑ ምሁራንና የኢትዮጵያ ህዝብ አመረው ሲታገሉ በደርግ ዙሪያ ተደርድረው የህዝብ ትግሉን እንዲኮላሽ ያደረጉ በርካታ ዶክተሮች ነበሩ። አገሪቷንም ልጆቿንም አጥተው እነሱም በወዳጃቸው ደርግ ታርደው አለቁ እንጂ። ለዘመኑ የወያኔ ዘረኛ አገዛዝም የጥፋት ተግባሩ ይመቻችለት ዘንድ በአድርባይ ምሁራን በርካታ ድጋፍና እርዳታዎች ተሰጥተውታል። አድርባይነት በጥቅም መታወር ማለት ስለሆነ እነዚህ ጥቅም የተጠናወታቸው አድርባይ ምሁራን መድረክ ለማጣበብ ሲራወጡ እያየናቸውና እየተመለከትናቸው ነው። ሀፍረትም ህሊናም አልፈጠረባቸውምና ዛሬም እንደ ውሻ ይጮሃሉ። አገር ሻጮች፣ አገር ወዳድ፣ ዘራፊና ሌቦች፣ ንጹሃን ታጋዮች ነን ሲሉ ካለ ሀፍረት ይታያሉ። ኢትዮጵያውያን ዜጎችን በጭካኔ የጨፈጨፉና ያስጨፈጨፉ ዛሬ የሰብአዊ መብት ተሟጋቾች ብለው ሲጮሁም ይደመጣሉ። እነዚህ በእጃቸው በደም የተጨማለቁ ኪሳቸው በዝርፊያ የደለበ አስመሳዮች፣ ጨፍጫፊዎች፣ ገዳዮች፣ ሌቦች፣ ወንጀለኞች መባል አለባቸው። ሌባን ሌባ ማለት ካልተቻለ ሌባው የገንዘብ ግምጃ ቤት ጠባቂ ሊሆን ማለቱ አይቀርምና። ከሰሞኑ ከሰማዋቸውና ከተመለከትኳቸው የምሁራን መርከስን ከሚጠቁሙ በርካታ ተግባራት ውስጥ ሁለቱም ብቻ ልጥቀስ። ሀገራችን ከደረሰችበት ውስብስብ ችግሮች ውስጥ መውጫ ብቸኛው መንገድ የሽግግር መንግስት መመስረት ብቻ የመሆኑ ጉዳይ በህዝብ የተጠየቀ መሰረታዊ የህዝብ ጥያቄ እንደሆነና መስዋዕትነት የተከፈለበት ጉዳይ መሆኑ አይካድም። ይህንን ወያኔና ደጋፊዎቹ አገራት አይቀበሉትም፣ ሊቀበሉት ፈቃደኛ ይሆናሉ ብሎ መጠበቅም ስህተት ወይም የዋህነት ነው። ሊቀበሉት የሚችሉት ወደው ሳይሆን በግድ ነው፣ በህዝብ ትግል ሲገደዱ ብቻ ነው። የህዝብ ትግል ለድል ይበቃ ዘንድ ከምሁራን ብዙ ይጠበቃል። የህዝብ ጥያቄ መፍቻ መሳሪያ መሆኑን አያውቁትም። ሰኔ 24 ቀን በባህር ዳር ሰልፍ ላይ የሽግግር መንግስት ምስረታ የህዝብ ጥያቄ መሆኑም ጎልቶ ተደምጧል። የዜና ሽፋን ግን አልተሰጠውም። ሲዘገብ ቆርጠው አውጥተውታል፣ ማዕቀብ ተደርጎበታል። ይህን ያደረጉት ደግሞ ተማርን የሚሉና የረከሱ ምሁራን ተብዬዎች ለመሆናቸው ጥርጥር ሊኖር አይችልም። በዚሁ ሰሞን ከመቀሌ የሚተላለፉ ሬዲዮና ቴሌቪዥኖች የምሁራን ውይይት ሲያስተላልፉ ተከታተሉ። የውይይቱ ርዕስ ህወሓት የትግራይ ህዝብ፣ የትግራይ ህዝብ ህወሓት፣ የማይለያዩ ናቸው ወይስ የተለያዩ ናቸው የሚል መወያያ ነበር። ከአራቱ ምሁራን ውስጥ ሶስቱ የማይነጣጠሉ ናቸው ከሚል የወያኔ ድምዳሜ ሲደርሱ፣ አንዱ ብቻ ይለያያሉ እንጂ አንድ አይደሉም ከሚል የተለየ ድምዳሜ ሲደርስ መመልከቴ ምሁራን ረከሱ፣ አድርባይነት ተጠናወታቸው ከሚል ድምዳሜ መድረስ ስህተት ሊባል የማይቻል መሆኑን ተመልክቻለሁ ሲሉ ደብዳቤያቸውን ያደረሱን አባይነህ በላይ ከባህር ዳር ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ዲያደብዳቢዎች አምድ ፕሮግራም አዘጋጆች የሚከተለውን ለዶክተር አብይ የተሰጠ የመልስ ደብዳቤ በፕሮግራማችሁ ላይ እንድታቀርቡት ልኬዋለሁ። እንድታስተላልፉልኝም አደራላለሁ። ደብዳቤው እንደሚከተለው ይነበባል። ዶክተር አብይና የኪነት ምልከታው ዘነበ በቀለ ከምድረ ስዊድን። ዶክተር አብይ የኢትዮጵያን ኪነ ጥበብ አቅጣጫ ለኪነት ባለሙያዎች ለማስገንዘብ ባደረገው ገለጻ ላይ በርካታ ኪነ ጥበባዊ ጽንሰ ሐሳቦች ተነስተዋል። ዋናው ፍሬ ነገር የኪነት ሰዎች ሙዚቃን ከጥቅም አኳያ ብቻ ተመልክተው ለሽያጭ የሚቀርብ ሸቀጥ አድርገው እንዳይመለከቱት የሚያሳስብ ነው። ዩቲሊቲ ሙዚክ በማህበረሰቡ ውስጥ ጥቅም ላይ የሚውሉ ሙዚቃዎች በመሆናቸው ከህዝብ ጋር ለመቀራረብ መንገድ የሚከፍቱ ናቸው። የነዚህ አይነት ሙዚቃዎች በአዝማሪ ሙዚቃ ውስጥ፣ በደቦ ዘፈኖችና መዝሙሮች ውስጥ የሚገኙ ናቸው። ከያኒው ይህን በመገንዘብ የህዝብን ችግር በማንሳት አሳዝኖ ለማስለቀስ አለበለዚያም አርቲፊሻል ደስታ ፈጥሮ ችግሩን እንዲረሳ ማስደረግ ሳይሆን ተግባሩ መሆን የሚገባው እንዴት አድርጎ ከችግሩ ከለቅሶ መውጣት ይችላል በሚለው ዙሪያ ጥቆማ ማድረግ ነው። ኪነ ጥበብ ለዚህ ብቃት ያላት መሆኗን በተለያዩ ማስረጃዎች ለማሳየት ሞክሯል። ይህ ከያኔዎቹ ሊገነዘቡት የሚገባ አንኳር ነጥብ ነው። ስንቱ ነው ይህንን ሳያውቅ ወደ ሙያው የገባው? ስንቱ ነው ኪነ ጥበብን ለገንዘብ ማግኛ አድርጎ በህዝብ ሀብት የነገደ? በፖለቲካ ውስጥ የሚቀነቀነው መደመር እዚህ ላይ ችግር አለው። ህዝብ የተሸጠ ንብረቱን ማግኘት ይኖርበታል። ቀሚውም እንደቀማ ተቀሚውም እንደተቀማ አብሮ ለመሰንበት ቢያንስ ይቅርታ መጠየቅ ግዴታ ነው። በኪነ ጥበብ ላይ የነገዱ ሰዎች ህዝብን ብቻ ሳይሆን እውነተኛ የኪነ ጥበብ ሰዎችን ስሜትና መንገድ ዘግተዋል። በዚህም እናውቃለን በሚሉ አጭበርባሪዎች ህዝብ እንዳይጠቀም ተደርጓል። ለዚህም ነው የፖለቲካ መፍትሄዎች ይቅደሙ የሚባለው። በጉዞ ላይ ከባለ ዶሮ ይልቅ የስንቅን መደባለቅ ባለ ጭብጦ ይፈልገዋል። ኪነ ጥበብ በተለያዩ ዘመናት የተለያዩ ትርጉሞች ስትይዝ ቆይታለች። ኤትኖ ሙዚኮሎጂስቶችም ሆኑ አንትሮፖሎጂስቶች በሚያመቻቸው መንገድ ትርጉሙን ቢያስቀምጡትም ሐቁ አንድ ነው። ድምጽና ሪትም ተገናጭቶ ሙዚቃን ቀለምና ብሩሽ ስዕልን ቃልና እንቅስቃሴ ድራማን ወዘተ ፈጥሮ የነበረን ነገር አስውቦ ማቅረብ ማለት ነው። ተፈጥሯዊ ክስተትን ሰው ሰራሽዊ ውበት ፈጥሮ ማሳየት ዶክተር አብይን የማመሰግነው በህይወታቸው ውስጥ ወሳኝ ትግል ካደረጉት ሀገራዊ የኪነት ሰዎች መሃል አብዛኞቹን በአራያነት በመጥቀስ ለትውልዱ ሊያስተዋውቃቸው የኪነት ሰዎችንም ሊያስገነዝብ የመረጠውን መንገድ እደግፋለሁ። ይሁን እንጂ በስነ ጽሑፍም ሆነ በስነ ግጥም በስነ ሙዚቃ ሊጠቀሱ የሚገባቸው ሰዎች ሳይጠቀሱ ታልፈዋል። ለምን? ለምሳሌ በስነ ጽሑፍ ዮፍታሄ ንጉሴ በተለይም ብዙ ነገር ገላጭ የሆነው ግጥማቸውን ማለትም አገሬ ተባብራ ካረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ አይኔን ሰው ራበው አይኔን ሰው ራበው የሰው ያለ የሰው የሚለውን አቤ ጉበኛም ሌላው የተረሳ የኪነ ጥበብ ጀግና ነው። አልወለድም የሚለው መጽሐፉ ብቻ ሳይሆን የጉስቁልና ህይወቱ ከህዝብ ጥያቄ ጋር የተሳሰረና ሁሉንም ነገር አጠቃሎ የያዘ ነው። ከዚህም ሌላ በታላላቅ ስራዎቻቸው ህዝብ ሊያውቃቸው የሚገባ ደራሲያን ተዘንግተዋል። ታላቁ የህዝብ ልጅ ኃይሉ ገብረ ዮሐንስ እስከ መጨረሻው የህይወት ዘመኑ ድረስ የህዝብን ጥያቄ እንደያዘና እንደታገለ ያለፈ ነው። ከመጀመሪያዎቹ ስራዎቹ ከነበረከተ መርገም ግጥሞች በላይ የሆኑ ድርሰቶቹ ከህዝብ ስሜትና ፍላጎት ያፈነገጡ አይደሉም። ያሰብከው ዓላማ አልሆን ብሎ ሲከሽ ሁኔታው ሲጠጥር ጠጣሩን ዲላላ የናላውን ወጥር ህይወት እንደ ጥሬ በኑሮ ምጣድ ላይ ቢቆላ ቢማሰል የበሰለው ያራል ጥሬው እስኪበስል ነቅናቂው ነቅንቆ ቢያንቀንቀው የተነቀነቀው ነቅንቆ ጣለው ኃይሉ ለህዝብ ሲል ሲታሰር ሲገረፍ ሲሰቃይ የኖረ ጽሑፎቹን በጸጥታ ሲነጠቅ ቤቱ ሲበረበር ጤናውን አጥቶ የኖረ ደራሲ ነው። በስደት ዓለምም ሳይቀር የህዝብን ብሶት ሲያስተጋባ ስደተኛውን ሲያሳስብ የኖረ ለመሆኑ የሚከተለውን የግጥም ስንኙ ይገልጻል። አንደበት ላጣ ህዝብ ካልተናገሩለት ወንጀል አይሆንም ወይ ወገኑ ነኝ ማለት እያለ ወገኖቹን ሲያሳስብ የኖረና ራሱን ለህዝብ የሰጠ በመሆኑ በሽታ ላይ ወድቆ ህይወቱ ያለፈች ደራሲ ነው። ታዲያስ ዶክተር አብይ ከዚህ ወዲያ ዘመናዊ ፈላስፋ ይኖር ይሆን ወይስ በእጅ ያዙት ወርቅ ከመዳብ አንድ ነው እንዲሉ ሆኖ? ኃይሉ በተፈጥሮ ራሱን የማስቀደም ስብዕና አልነበረውም። ለክብርም ለዝናም ብሎ ከመሰራቸው ይልቅ ሌሊቱን ያለንቅፍ የወገኑ ሁኔታ ሲያስጨንቀው የሚያድር ታላቅ ገጣሚም ፈላስፋም ነበር። ይህ የፈላስፋ ባህሪው በስደት ቆይታው ከብዙዎች ጋር ሊያግባባው የሚችል አልነበረም። በስደት በኖረበት ሀገር ሳይቀር ልክህን እወቅ የሚሉትን የሀገሪቱ ተወላጆች በግንባር እየተፋለመ አንተንና እኔን የሚለየን አንተ ባያቶችህ እኔ ደግሞ በራሴ እግር ወደዚች መሬት መምጣታችን ነው ያ ነው ልዩነቱ ብሎ በድፍረት የሚሞግት ለሰባይ መብቱ ከማንም ጋር የማይደራደር ጀግና ሰው ነበር። እናም ዶክተር አብይ እነዚህን የመሳሰሉ የህዝብ ልጆችን ባለመጥቀስህ ይቅርታ መጠየቅ ይገባሃል። ምክንያቱም የኪነ ጥበብ ሰዎች ከነዚህ ቅድመ ፈራሲያጆች ውጪ ምንም ትርጉም አይኖራቸውምና። ሌላም ልትቀስልፍ የተረሱት ታላላቅ የኪነ ጥበብ ሰዎች ናቸው። ወጣት የኪነ ጥበብ ሰዎች እነዚህን የመሳሰሉትን የዛሬ ድላቸውን ለማስገኘት አራያ ሆነው ያለፉትን ማስታወስ ካልቻሉ ምን የሚሉት የኪነ ጥበብ እድገት ይኖራል? አቶ ኢዩኤል ዮሐንስ፣ ፕሮፌሰር አሸናፊ ከበደ፣ ሻለቃ ሳህሌ ደጋጎ፣ ሻለቃ ግርማ ሀድጎ፣ ሙሴ ነርሲስ ናልባዲያን፣ ሙላቱ አስታጥቄ፣ ወጋየው ንጋቱ፣ ንጋቱ አከልካይ፣ አስናቀች ወርቁ፣ ጭራ ቀረሽ፣ ወሰኑ ሊዶ፣ አርጋው በዳሶ፣ ለገሰ አብዲ፣ ጌቱ አየለ፣ አለማየው እሸቴ፣ ፍሬው ኃይሉ፣ ባታ ገብረ ህይወት ወዘተ ሁሉንም በየድርሻቸው ያደረጉትን እድገት ማሳየት ይቻላል። ለኪነ ጥበብ ከፍተኛ ተዋጽኦ ያደረጉ የሙያው ሰዎችን መጥቀስ ፈለገ። ሁሉንም መጥቀስ አልያም የመጀመሪያው አጠቃላይ የኪነ ገለጻ ብቻ በቂ በመሆነ ነበር። መሰረታዊ ለውጥ ያመጡ የኪነ ሰዎች ወይም ተባባሪ ሆነው ያገለገሉ ማለትም የሎሬት ጸጋይን ጴጥሮስ ያችን ሰዓት ቲያትር ተደማጭ ለማድረግ ከወጋየውና ከፈቃዱ ተክለ ማርያም ሙያዊ ብቃት ውጪ የማይታሰብ መሆኑን መረዳት ያስፈልጋል። ምናልባት የሥራ ድርሻውን ለያይቶ በማስቀመጥ ቀርቦ ቢሆን ኖሮ የኔ አይነቱ ትችት አስፈላጊ ባልሆነም ነበር። የሙዚቃም ሆነ የኪነ ጥበብ ሰዎች በአጠቃላይ ሊገነዘቡት የሚገባው ነገር ፈርቀዳጅ የሆኑ የሙያው ሰዎች በጣም በርካታ መሆናቸው ነው። ምንም እንኳን በዶክተር አብይ የኪነ ጥበብ ገለጻ ደስ ደስኝም ከሙያ አንጻር የተሳቱ ነጥቦችን መጠቆሙ አስፈላጊ መሆኑን አምንበታለሁ። ስለ ሙዚቃ አጠቃላዩና ዓለም አቀፋዊ ግንዛቤ እንዳለ ሆኖ የኢትዮጵያን ሙዚቃ በተመለከተ የራሳችን የሆነ አተረጓጎም ሊኖረን ይገባል። ይህም ሙዚቃው ከህዝብ ራይ ጋር በተጓዳኝ መልኩ መጓዝ የሚያስፈልገው መሆኑን ማወቅ ነው። የመጀመሪያው የዓለም ጦርነት በአውሮፓውያኖች የሙዚቃ አሰራር ላይ ለውጦችን ያመጣ ነበር። ለምሳሌ ቀደም ሲል የነበሩ የክላሲካልና የሮማንቲክ ሙዚቃ መንገዶች በጦርነቱ ምክንያት በተፈጠሩ ኢኮኖሚያዊ ቀውሶች ማለትም ቡርዣው በሚል የሚታወቅ ክፍል ሲያቆለቁል ይዞት የነበረ ሙዚቃዊ ተቋም በሙሉ ተዳክሞ በአዳዲስ መልኩ ሀብታም የሆኑ ሰዎች እጅ ተመልሶ ወደቀ። በዚህም ጊዜ ሁለት የሙዚቃ ክፍሎች ተፈጠሩ። አንደኛው በአዳዲሶቹ ሀብታሞች እጅ ወደቀ። ሌላኛው ደግሞ በሰራተኛው ወገን የቆመ ነበር። በሙዚቃው መሃል በተፈጠሩ የሐሳብ ፍልሚያዎች ከ1914 ጀምሮ አስቀድሞም በ1908 በፓውል ኤድመንቲዝ የድርሰት ስራዎች ላይ አቶናል የሙዚቃ መንገድ መገኘቱ የ12 ቶንስ ስርዓትን አስተዋውቋል። ስለዚህም እንደበፊቱ በስሜታዊነት የሚገፋፋ ኤክስፕሬሽኒስት የሙዚቃ ድርሰቶች እድል አላገኙም። አቫንትጋርድ በመባል የሚታወቀው ሙዚቃ በወጣት ደራሲያን መቅረብ ሲጀምር የነ ሼስታኮቪች ድርሰት የሚጠቀስ ሆነ። ወደ ሀገራችን ኪነት ፊታችንን ስናዞር ደግሞ ዶክተር አብይ እንዳለው ኪነትን መተርጎም ብቻ ሳይሆን የኪነትን ጸጋ ይዞ ለትርጉም የሚበቃ ተግባርን መፈጸም ግዳጁ ያደረገ ባለሙያ ማፍራት ያስፈልጋል። አደባባይ አውጥቶ ለህዝብ ጥቅም ማዋል ግዴታው የሆነ ማለት ነው። ይህ አይነቱ ስራ በማስመሰል የሚታለፍ አይደለም። እውነተኛ ስሜትን ይጠይቃል። ክሊንተን ምን ያህል ፍቅር እንዳለው ባይታወቅም ሳክስፎን አጨዋወቱን ለፕሬዝዳንት ምርጫ ተጠቅሞበታል። ሙዚቃና ኪነትን ማጭበርበሪያ ማድረግ ይቻላል። ያንን ነው ዶክተር አብይ እንጠንቀቅ ያለው። ኪነ ጥበብን እንደ ሸቀጥ አንቁጠረው ነው ያለው። ለዚህ አባባሉ ላመሰግነው ወዳለው። ለፖለቲካ ጥቅም ተሰልቶ ካልሆነ ድንቅ ሐሳብ ነው። ከያኒው የህዝብን የኪነት ሀብት ዘርፎ የመከበርም ሆነ ባህልን የመበረዝ መብት እንደሌለው ሁሉ የከያኒውን ችሎታ አላግባብ ተጠቅሞ የሚነግድ ነጋዴም ሆነ ደላላ በሰው ላይ እንዲቀልድ መፈቀድ አይኖርበትም። ተደጋግሞ እንደሚባለው የባህል ሙዚቃም ሆነ ባህል የየዘመኑን ትውልድ የሚገልጽ በመሆኑ ተጠብቆ የሚቀመጥ እንጂ እየተቀባበሉ የሚበረዙት መሆን አይገባውም። ዓለማዊና ዘመናዊ ሙዚቃዎች ማሻሻያ ቢደረግባቸው ምንም አይደለም። ነገር ግን የያሬድ የዜማ ስልትን እየሸራረፉ ማቅረብ ሆነ ማሻሻል የሚደገፍ ድርጊት አይደለም። በባህል ሙዚቃም ላይ ቢሆን ይህ አይነቱ አሰራር አይፈቀድም። የአምባሰል ቅኝት ለሶማሊኛ ሙዚቃ አስፈላጊ ስልት ላይሆን ይችላል። ስለዚህም ሶማሊኛ ሙዚቃን በአምባሰል ቅኝት ላቅርብ ብሎ ጊዜ ማጥፋት አያስፈልግም ማለት ነው። ሁሉንም በስፍራቸውና በሁኔታቸው ማስቀመጥ ተገቢ ነው። ይህ አይነቱ ዝርዝር ሁኔታ በዶክተር አብይ ገለጻ ላይ የሚጠበቅ አይደለም። በሙያው ሰዎች ዘንድ እንዲኖር የሚፈለግ ክህሎት ነው። ዶክተር አብይ እውነታውን በማሳየት ዝርዝሩን ለሙያተኞቹ ነው የተወው። ኪነ ጥበብ የሰውን ስሜት ብቻ ሳይሆን ድብቅ ሀቅንም ገላጭ ነች። ገራፊ ተገራፊን ለማስለቀስ በጥላቻ ተነሳስቶ በፊት ለፊት ያደረገውን ያህል የሚደርስበት የህሊና ወቀሳ ብቻውን ሆኖ ማልቀሱን ያለ ኪነት ሊገልጸው የሚችል ጥበብ አይኖርም። ያን አይነቱን ስሜት መግለጽ ለኪነ ጥበብ ብቻ የተሰጠ ጸጋ ነው። በጀግንነት ገጽታው ውስጣዊ ፍርሃት መኖሩን በአፋዊ ፍቅር ውስጥ ልባይ ጥላቻ ተደብቆ የሚቆይበትን ሁኔታ የሚያጋልጥ ነውና። በርግጥ ዶክተር አብይ እንዳለው ኪነ ጥበብ የተከበረ ሚስጥራዊ ጥበብ ነው። ለሁላችንም መልካሙን ዘመን ያምጣልን፣ ልቦና ይስጠን። ለህዝብ ፍቅር ሲሉ በወያኔ የተሰወሩ የኢህአፓ አመራር አባላት ይለቀቁ። ለሁሉም የህሊና እስረኞች ፍትህ አይጓደል። ድል የኢትዮጵያ ህዝብ ነው። ዘነበ በቀለ ከምድረ ስዊድን።
ይህችን ደብዳቤን የላኩት እስከዛሬ በኢህአፓ አባልነትና ደጋፊነት በጽናት እየታገላችሁ ላላችሁ በአጠቃላይ እንዲሁም ለኢትዮጵያ አንድነት አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ላስረከቡን ሰንደቅ ዓላማችን ቀናኢነት ላላችሁ ሁሉ ሁሉም ለሀገር ሉዓላዊነትና ለኢትዮጵያ ህዝብ ሰብአዊና ዴሞክራሲያዊ መብቶች የተሰውትን በሰቆቃ የተለያዩ የአካል ክፍሎቻቸውን ያጡትን ክብርና ሞገስ ለምትሰጡት ነውና አድምጡልኝ። በዚህ መንደርደሪያ ደብዳቤያቸውን ያደረሱን ጸጋዬ ዶርዜው ከሽሮሜዳ አዲስ አበባ ናቸው። የደብዳቤ መነሻ የማደርገው በፍኖተ ዴሞክራሲ ሬዲዮ ደጋግሞ የቀረበ ርዕሰ ጉዳይ ላይ ይሆናል። ከታሪክ መማር ስህተት እንዳይደገም ያደርጋል። የህዝብ ድልን ቀን ያቀርባል በሚለው ነው። የዛሬ 44 ዓመት በ1966 ዓመተ ምህረት ከመሃል እስከ ዳር አገር የኢትዮጵያ ህዝብ እምቢኝ ለንጉሳዊ አገዛዝ፣ እምቢ ለፈላጭ ቆራጭ አገዛዝ፣ እምቢ ለበዝባዥ ወዘተ በማለት አመጸ፣ አበየ። የኢትዮጵያ አላባደሮች መብቶቻቸውን ለማስከበር ጥያቄዎቻቸውን አንስተው የስራ ማቆም አድማ መጡ። መምህራን በማህበራቸው አማካኝነት የትምህርት ስርዓትን መስተካከል በተለይ ሴክተር ሪቪው የተባለውን በመቃወምና መብቶቻቸው እንዲከበሩላቸው ጥያቄዎችን በማንሳት የስራ ማቆም አድማ ጠሩ። አርሶ አደሮች በባላባቶች የሚደርሰውን ግፍ በመቃወም አመጹ። የታክሲ ሾፌሮች በወቅቱ የተጨመረውን የነዳጅ ዋጋ በመቃወም አድማ መቱ። በአጠቃላይ በኢትዮጵያ ምድር ህዝባዊ አብዮት እንደ ቋያ እሳት ተዛመተ። የኢትዮጵያ ተማሪዎች መሬት ላራሹ ህዝባዊ መንግስት ይቋቋም ብለው የህዝቡን ድምፅ አስተጋቡ። በዚህ መሃል የመሳሪያ ኃይል ከታጠቀው የወታደሩ ክፍል የተውጣጡ መኮንኖችና ባለሌላ ማዕረጎች ታሪክ አደራ ጣለብን እያሉ መጀመሪያ ጊዜያዊ ወታደራዊ መንግስት ብለው ህዝብን ለማታለል ሲጀምሩ ኢህአፓ ውስልትናቸውን በማጋለጥ ዴሞክራሲ ያለገደብ ጊዜያዊ ህዝባዊ መንግስት አሁኑኑ በሚሉት የኢትዮጵያ ህዝብ የማዕዘን ድንጋይ የሆኑትን መፈክሮች አስተጋባ። ለፋሽስታዊ ደርግ አድረው በስልት ስልጣን ለመያዝ አድብተው የነበሩ በኢትዮጵያ ህዝብ ላይ ያሴሩ ባንዳ ምሁራን ኢህአፓን በመምታት የኢትዮጵያን ህዝብ ትግል ቅስም መስበር እንደሚቻል ከነ መንግስቱ ኃይለ ማርያም ጋር ተማክረው የኢህአፓ አባላትን ደጋፊዎችን ኢህአፓ የሚለውን አስበሃል፣ የኢህአፓ ልሳን የሆነውን ዲሞክራሲያን አንብበሃል እያሉ ከልሂቅ እስከ ደቂቅ ከታሪክና ከህዝብ ይቅርታ በላይ ሰቆቃ እየተፈጸመባቸው በአሰቃቂ ሁኔታ ገደሉ፣ አስገደሉ። እንደገና ልጠይቅ፣ ኢህአፓ ለምን መከራ ደረሰበት? የኢህአፓ አባላት በተለይ የኢትዮጵያ ህዝብ አጠቃላይ ለምን ሰቆቃ ተቀበሉ? ለምን ውድ ህይወታቸውን ሰው እያሉ መጠየቅና ማብራራት የግድ ይመስለኛል። ደግሞ ተደጋግሞ እየተነገረ ያለው ኢትዮጵያ ለኢህአፓ እናት፣ እህት፣ ሚስት ናት። የኢትዮጵያ ህመም የኢህአፓ ህመም ነው። የኢህአፓ አባላትና ደጋፊዎች የትም እንኑር፣ የቱንም ያህል የተደላደለ ኑሮ ይኑረን፣ የኢትዮጵያ አንድነት ጭንቀታችን፣ የኢትዮጵያ እናታችን ልጆች ረሃባችን፣ ደዌያቸው ደዌያችን፣ ጥማታቸው ጥማታችን ነው። በሀገር ቤት ውስጥ ቀድሞ የኢህአፓ አባላት የነበር ነው። በዓለም ዙሪያ ተበትናቸው የምትኖሩ የኢህአፓ አባላት እስኪ ባንክሮ በተዘክሮ አገራችንንና ህዝቧን እንይ። ባንድ አዳራሽ ተሰብስበን ሳንመክር ሳንነጋገር በየጊዜው በሚከሰቱ ያገራችን ተጨባጭ ሁኔታን በተመለከተ የሚኖረን አቋም አንድ ነው። ይህ እንዴት ሊሆን ቻለ ብሎ መጠየቅ ለማያውቁን ለማሳወቅ ይረዳል ላለው እስኪ በገራገሩ ለማስረዳት ልሞክር። ሁላችንም እንደ ጅረት የሚንፋፋውን የእናታችንን ወተት ጠግበን ስለተጣን አይደለም፣ ግን አገራችንን ስለምንወድና አንድነቷ መጎናጸፊያችን የህዝቧ እድገት ሲሳያችን በመሆኑ ነው። ለዚህ ሀቅ እውን መሆን የያፓ ልጆች ህይወታችንን ሰውተናል። ይህ ደግሞ ማንም እናቱን የሚወድ ልጅ የሚያደርገው ነው። እናት የልጆቿን ፍቅርና አንድነት እንደምትወድ ሁሉ እኛም የያፓዎች በእናታችን ባህሪ ወጥተናልና በእናታችን ባህሪ ተኮትኩተን አድገናልና የእናት አገራችን አንድነት ክብር ሞገሳችን ነው። ኢያፓ ሲተነሰስ ከአርበኞች አባቶቻችን ያንድነቷን አደራ ከአረንጓዴ ቢጫ ቀይ ሰንደቅ ዓላማዋ ጋር ተቀብሎ መሆኑን አንረሳም። የኢያፓ አገሩ ምትክ የለሿ ኢትዮጵያ ናት። የኢያፓ መካሪው ዘካሪው የኢትዮጵያ ህዝብ ነው። ይህን ካልኩ ዘንዳ ወዳለው ተጨባጭ ሁኔታ መለስ ልበል። ለውጥ መጣ ብለው ጮቤ የሚረግጡ አታሞ የሚደልቁ እንደ ቁራና በቀቀን የሚጮሁ ሲጠራሩ እየሰማሁ አለፈ ያልነው ዘመን ከፊታችን ከች ሲል ሲያዩት ዘመንም እንደ ሰው ስሙን እየቀያየረ ችኮ መሆኑን እየታዘብኩ ነው። የሚያብረቀርቅና የሚያንጸባርቅ ሁሉ ወርቅ አይደለም የሚባለውን በጥልቀት ማወቅ በአሁኑ ወቅት ለውጥ መጣ ወያኔ ተወገደ እየተባለ ለሚነፋው የጥሩምባ ጩኸት መልስ ማግኘት ያስችላል። ለዚህ በባህር ዳር በተካሄደው ህዝባዊ ስብሰባ ላይ የተናገሩት ሴት በንግግራቸው መልፊያ ጉዞው ወያኔ ኢህአዴግን ማጠናከር ወይስ የመሸጋገሪያ ህዝባዊ መንግስት ማቋቋም የሚል ጥያቄ ማንሳታቸው አነጋጋሪ ሆኖ መሰንበቱን ታዝቤያለሁ። የፖለቲካ እስረኞች ፍቺ ከአጠቃላዩ ከአምስት እስከ 10% ነው የተፈታው። የትግራይ፣ የጅጅጋ፣ የአርባ ምንጭ፣ የአዋሳ፣ የአዲስ አበባ ወዘተ ድብቅ የጨለማ እስር ቤቶች አሁንም እስረኞችን እያሰቃዩ ነው። እነ ጸጋዬ ወይን ደብተራው፣ አበራሽ በርታ ወዘተ በህወሓት አረመኔዎች የት እንደታሰሩ አሁንም ድብቅ ሆኖ ቀጥሏል። በባህር ዳሩ ሰልፍ እነ አበባይነ ኩሉ ይፈቱ አለመባሉ አሁንም የፍርሃት ድባብ መኖሩን መረዳት ይቻላል። የኛ የኢያፓዎች አቋም ፀሐይ የሞቀው አገር ያወቀው ነው። ወያኔ ኢህአዴግ የሚባለው በአገርና በህዝብ ላይ ግፍ እየፈጸመ የዘረፈ የሀገር ሀብትን የመዘበረ ንጹሃን ዜጎችን በግፍ እያፈነ በማሰር ከህሊና በላይ የሆኑ ስቃዮችን እየፈጸመ የሚገርድ በመሆኑ ከእነሽሉ ተጠራርጎ መወገድ ይገባዋል። በህዝብና በሀገር ላይ ግፍ የፈጸሙ ወንጀለኞችን የኢትዮጵያ ይፋረዳቸዋል እንጂ ይቅርታ የለውም። አዲሱ የወያኔ ጠቅላይ ሹም ይቅርታ ሲል ልንስተው የማይገባን የኢትዮጵያ ህዝብ ደም ከእግር ጥፍራቸው እስከ ራስ ጸጉራቸው የተነከሩትን ባልደረቦቹን ከህዝባዊ ፍርድ ለማትረፍ መሆኑን ነው። ሰውየው ያለፈውን በይቅርታ እንዝጋው ማለቱ ግፈኞችን ማበረታታቱና ለእንጭጭ ግፈኞች የልብ ልብ እንዲሰማቸው ማድረጉን መሆኑን መርሳት አይገባም። ወያኔ ተፈግሞ መቃብሩ ጉድጓድ ውስጥ ሊከተት ሲል በዘዴ ራሱን ከመቃብሩ አፋፍ እያዳነ ባለበት የድጋፍ ጩኸት ማሰማት ወያኔን ለማሰንበት ሲጠቅም ህዝባዊ ትግሉን ይጎዳል። ጉድጓድ በራሱ አፈር አይሞላምና ወያኔም ራሱን አያፈርስም። ስለዚህ ሁሉን አቀፍ የሽግግር መንግስት ይቋቋም እያል ትግላችንን እናፋፍም። አንዳንዶች ዛሬም የዛሬ 40 ዓመት ግድም የፈጸሙት በደል ህሊናቸውን አጉጦት እያለ ዛሬም በዚያው በስህተት ቦይ ሲፈሱ በ7 ዓመታቸው እንዳይማሩ 70 ዓመት ደነቆሩ የሚለውን ምሳሌያዊ አባባል ጠቅሼ ደብዳቤን ዘጋው። በቸር ያሰንብተን። ጸጋዬ ደርሴው ከሽሮ ሜዳ አዲስ አበባ። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንተ ከሚደርሱን ደብዳቤዎች ጋር እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳን ስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በወዲያትም ጥሩ አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት እንደዚህ የሰሩት ይሄን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት አይኔን አፍስሳችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኝ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫው ቀምሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዳትራሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤም አትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ኖራለሁ በአእምሮዬ ፋንታ
እንዴት ዝም ይባላል ልሻን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላልዋል ቀልብን ሸሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሸሰብስቦ ቋርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቁራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢጥ እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሽወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሳያ የበደሉን ጥልቀት የጭካኔውን አይነት እንዲያው በአጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጭካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጾማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ እኔ አላማረኝም ደግህን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
አላ ፕሮግራማችን በዚህ ተናቀቀል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ